Dagita hito dadachu ketusan devana dadachu ditsana dadachu Xavier amlakachinin chikarirgan namesekenalmen samdachinin hullu akpu neger tabqon endekena zare yegmo besenbet malada befitu tagenten እንድናመሰግነው ይህንን እድል እና ጊዜ ስለሰጠን እግዚአብሔር አምላካችንን እናመሰግናለን። ዛሬ ዕለቱ ሜይ 30 2026 እንደ አውሮፓውያን የዘመን አቆጣጠር ነው። የቅዳሜ ጠዋት ፕሮግራማችንን እንጀምራለን። ዛሬ ማለዳ አገልግሎት የሚታገለግለን እናታችን ሲስተር ጽጌ በዝማሬ ደግሞ ከጉባኤው ጸሎት ደግሞ የሚያደርግልን ጋሽ ካሳሁን ነው። ጥቅስ አንብበን ፕሮግራማችንን እንጀምራለን። መዝሙረ ዳዊት ምዕራፍ 104 24ኛውን አነባለሁ። እንደዚህ ይላል። አቤቱ ስራህ እጅግ ብዙ ነው፣ ሁሉን በጥበብ አደረክ፣ ምድርንም ከፍጥረትህ ተሞላች ይላል። ደግሞ አለው፣ አቤቱ ስራህ እጅግ ብዙ ነው፣ ሁሉንም በጥበብህ አደረክ፣ ምድርም ከፍጥረትህ ተሞላች ይላል። እንጸልይ። በምሕረትህ በቸርነትህ ባለጸጋ ይሁን የዘላለም አምላክ አባታችንና አምላካችን ሆይ ተመስገን እናመሰግናለን። እኔና ወገኖችን በያለንበት ስፍራ ከተለያየ ከክፉ ነገር ሁሉ ጠብቀን እንደሆ ከተኛንበት ነቅተን ደግሞ በፊትህ መተን እንድናመሰግንህ ስምህን እንድንጠራ ጌታ ሆይ በፊትህ እንድንሆን ይህንን የተወደደና ያማረ ጊዜ ስለሰጠህን እጅግ አድርገን እናመሰግናለን። አቤቱ ጌታ ሆይ ከኛ የሆነ አንዳች ነገር የለም። ምሕረት፣ ቸርነት፣ በጎነት በስቶልን ደግሞ ትላንትን አሳልፈህ ዛሬን ጌታ ሆይ አድርሰህናል። ጌታ ሆይ የመኖራችን ሚስጥር አንተ ነህ። እጅግ አድርገን እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ መውጣት መግባታችንን ሁሉ ጠብቀህ ጌታ ሆይ ክፉ ከሚያዘጋጀው ከተለያየ ወጥመድ ሁሉ ታድገህን የኔ ጌታ። አቤቱ ደግሞ እንደገና በእኛና ባንተ መካከል ምልክት አድርገህ ባስቀመጥካት በሰንበት ዕለት ጌታ ሆይ ተገኝተን ልናመሰግንህ ጌታ ሆይ በፊት መጥተናል። ለእኛ ልትናገር የወደድከውን ጌታ ሆይ ቃልህን ሕይወት የሚሰጠውን የሚያለመልመውን ጌታ ሆይ ነሆ የደከመውን የሚያበረታውን ጌታ ሆይ ያዘነውን ጌታ ሆይ የሚያጽናናውን የዘላለም አምላክ እግዚአብሔር ሆይ ተስፋ የሚሰጠውን ቃልህን በዚህ ማለዳ እንድትልክለት ለእያንዳንዳችን እንድትናገረን የኔ ጌታ። አቤቱ በዚህ ማለዳ በዚህ መስመር ጌታ ሆይ በወገኖቻችን ጌታ ሆይ ነሆ በእያንዳንዳችን ሁሉ ጌታ ሆይ በያለንበት ስፍራ ተገኝተህ በመገኘትህ እንድትባርከን እማጸናሃለሁ። ደሁ በቃል የምትቀርበውን ሲስተር ጽጌን አንተ እንድትባርካት ከንፈሮቿን እንድትቀባ ጌታ ሆይ ከእሷ ጋር እንድትሆን፣ ደሁ በጸሎት የሚመጣው ጋሽ ካሳሁንንም ጌታ ሆይ አንተ እንድታግዘው ከእሱ ጋር እንድትሆን በሚያስፈልገው ነገር ሁሉ ጌታ ሆይ አንተ እንድትገኝ፣ በዝማሬ የሚመጡትንም ሁሉ ጌታ ሆይ ነሆ የአንደበታቸውን ምስጋና ዝማሪያቸውን ጌታ ሆይ አንተ እንድትቀበል በእነሱ አንተ እንድትከብር የኔ ጌታ የዘላለም አምላክ እግዚአብሔር ሆይ ነሆ ቃልህን ተጠምተን ተርበን ደግሞ በዚህ መስመር ለተገኘን ሁሉ ጌታ ሆይ ነሆ እያንዳንዳችን እንድትባርከን ሳትባርከን ሳትነካን እንዳንወጣ ከዚህ መስመር ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ ነሆ ዛሬም ደግሞ በዓለም አቀፍ ደረጃ ቃል ሲነገር ሳል ጌታ ሆይ ነሆ ጌታ ሆይ ነፍሳት እንዲባረኩ ወደ ቤትህ እንዲፈልሱ ከፍ ከፍ እንድትል ጌታ ሆይ እማጸናሃለሁ። እና በመካከላችን ተገኝ ጌታ ሆይ መስመሩን ተቆጣጠር፣ አትለየን በልጄ በክርስቶስ ኢየሱስ ደስ ማን አሜን። እሺ፣ ቀጣይ ወደ ዝማሬ የምንሄድበት ጊዜያችን ነው። በዝማሬ የሚያገለግለን ተዘጋጀ ካለ
ዘምርልኝ።
እሺ ማምዬ፣ እሺ ተባረኪ፣ እግዚአብሔር ይባርክሽ።
እንደምን አደራችሁ? እግዚአብሔር ይመስገን። መልካም ሰንበት ለሁላችን። 197ን ከውዳሴ መዝሙር ከድሮ ዘምራለሁ። ይሰማል አይደል ድምጼ? የሰንበት ቀን ቅዱስ ቀን ናት፣ ከሌላው ቀን ይልቅ ልቤ በእርሷ ደስ ይላታል። ስለ ቅዱስ ሰንበት፣ ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል። ስለ ቅዱስ ሰንበት አመፀኛው ልቤ ካንቺ ሕይወትን አገኘ። ክፉ ልቤ አሁን አርፏል፣ መልካሙን አገኘ። ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል። ስለ ቅዱስ ሰንበት ፈቃድ ክርስቶስ ይጠራኛል፣ ይጠይቅ አሳቤን ምርጫዬንም ይጠብቃል። በቅዱስ ሰንበት ቀን ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል። ስለ ቅዱስ ሰንበት አሜን። እግዚአብሔር ይባርካችሁ።
አሜን ማምዬ፣ አሜን አሜን። እግዚአብሔር ይመስገን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። እውነት ነው፣ በሰንበት እረፍት ርፍ ብለን እግዚአብሔርን አምልከን ተደስተን እንድንውል እግዚአብሔር ይርዳን። እግዚአብሔር ይመስገን ስለዚህ ግሩም መዝሙር። እሺ ቀጣይ ወደ ቃል የምንሄድበት ጊዜ ነው። ሲስተርዬ እንኳን ደህና መጣሽ። ጊዜው ላንቺ። ሲስተር እየተናገርሽ ከሆነ ድምፅሽ አይሰማም። ሲስተር የድምፅሽ አይሰማም።
እኔ ሄሎ
ሄሎ
እሳቸው ይናገራሉ። ምናልባት እኔን ጠይቃኝ ነበረ። እንግዲህ እሳቸው ካልተናገሩ
አረ ደስ ይለኛል በጣም።
አይደለም በእርግጥ አልተዘጋጀሁም፣ እርግጠኛ አልነበርኩም። እሺ ወይም እልሻለሁ ብዬ ስለነበረ አልነገርኳት። ምን እሷ እሳቸው ተመድበው ከሆነ ደስ ይለኛል። እኔ ግን በእርግጥ አልተጠቀኝ ነበር፣ አልተዘጋጀሁም። ግን እናገራለሁ፣ እሳቸው ነግረዋት ይሆናል ብዬ ነው። እሳቸው ከተመደቡ ደስ ይለኛል።
አይ እግዚአብሔር ይባርክሽ። እኔ ፕሮግራሙ ስኬጅሉ ላይ ያለውን ነው የተከተልኩት እንጂ ከነገረችማ ነው። እግዚአብሔር ይባርክሽ።
ቀደም አዛ ጠየቀችኝና እሺ ምናልባት ብያት ነበር፣ ግን አላረጋገጥኩም። እኔ ባልዘጋጅም ትጠይቃለች። እንግዲህ እሺ፣
ተባረክ።
እንደምን አደራችሁ? መልካም ሰንበት ለሁላችን ይሁን። አሁን ባልዘጋጅም እንኳ እግዚአብሔር እንዲናገር እግዚአብሔር ከኛ መዘጋጀትን ነው እንጂ የሚጠይቅ በራሳችን አቀራረብ ማሳመር አንችልም። አሁን ቃሉን ከማንበባችን በፊት ሁላችንንም እንደምመቸን ሁነን አጭር ጸሎት እንጸልያለሁ። ዙፋኑ በሰማይ ያለ ሁሉን የምትችል ቅዱስ ቅዱስ የሰራዊት አምላክ እናመሰግንሃለን ስላደረክልን ቸርነት እና በጎነት። አቤቱ የሰራዊት አምላክ ከኛ ምንም የሚያስደስት ነገር የለም፣ አንተ ትጠቀምብን ዘንድ አሁንም አንተ በመንፈስ ትናገርልን ዘንድ። እኔ አባቱ ዕቃ ነኝ፣ ባዶ ቀፎ ነኝ። አንተ በእኔ ውስጥ ሆነህ መልእክትን ትናገር ዘንድ ለምንሃለሁ። እኔ አልችልም፣ ነገር ግን አንተ የሚገባውን ቃል ትነግረኝ ዘንድ አንተ ትጠቀምብኝ ዘንድ ለምንሃለሁ። ጸሎታችን ሁሉ ስማ። እኛን የሚረብሽ እርኩስ መንፈስ በዚህ ሰዓት አባቶ የተሰበረ ይሁን። አንተ በእኛ ውስጥ ሁን። ጸሎታችን ሁሉ ስማ። ስለ ሰንበት ቀን አመሰግንሃለሁ አባቶ። ከስራ ከሰቀቀን ከጭቅጭቅ አሳርፈህ አንተ እንድንቀርብ ስላደረግክን ይህ ድል ስለሰጠን ሁሉ ተመስገን። አሁንም ጊዜውን ተቆጣጠር። ይህ ሁሉ ጠይቀሃለሁ በምትወደው በኢየሱስ ክርስቶስ ስም አሜን። እሺ፣ እንደምን አደራችሁ። እንደገና ዛሬ ትንሽ እንድንነጋገር ያሰብኩት ስለ ኃጢአት። ኃጢአት ምንድን ነው? እንደገና ደግሞ ምንድን ነው የኛ ጸሎት እንዳይመለስ ያገደው? ደግሞም አንዳንድ ጊዜ በቀልስ የማን ነው የሚለውን ትንሽ ልናገር እፈልጋለሁ። ኃጢአት ሁላችንንም እንደምናውቀው ሕግን መተላለፍ ነው። ሕግ መተላለፍ ደግሞ የሚባሉት በእርግጥ እግዚአብሔር የሰጠን 10 ትእዛዛቶች አሉ። ከነዛም አትፍረድ፣ አታመንዝር፣ ሁላችንም እንደምናውቃቸው አሉ። በሐሰት አትመስክር፣ አትመቀኝ፣ አትኩራ፣ እናት አባትን ማክበር እንዳለብን ሁሉ ይዘረዝራል። ከዛ ሁሉ የኃጢአት ትልቅና ትንሽ እንደሌለው አንዷን ኃጢአት እንኳን ብንሰራ ዘጠኙን ብንጠብቅ አይ ይሄ ወይም ይቺ ዘጠኙን ጠብቃለች፣ አንድ ነው የሳተች፣ አንዱን ህግ ነው የሳተች እና ኃጢአት አይደለም የሚል አምላክ እንደሌለን ህጉን በሙሉ መጠበቅ እንዳለብን የሚያስረዳ ነው። እንግዲህ ስለ ኃጢአት ስናይ ኃጢአት ለዓለም ጠላት ዋናው ምሰሶ የሆነው ጠላት ነው። የኃጢአት ምንጩ አንዳንድ ጊዜ በህይወታችን እያስመሰለኝ ጥሩ ነገር እያስመሰለ ኃጢአትን እንሰራ እኛን ሰው እግዚአብሔር ልጆች ሆነውን ለማሳሳት የተነሳው ጠላታችን የኃጢአት መሪው እሱ ነው። አዎ ኃጢአት እንግዲህ ጸሎታችን ከእግዚአብሔር ጋር ያርቀናል። ራሱ ጸሎት እንዳይመለስ ያገደው እግዚአብሔር ለምኑ ይሰጣችኋል፣ እሹ ታገኛላችሁ፣ ደጅምቱ ይከፈትላችኋል ባለው መሰረት እየለመን ነው እንዴት ጸሎታችን አይመለስም እያልን አንዳንድ ጊዜ እንጨነቃለን። ያን ያደረገው ምክንያት ለእኛ አንዳንድ ጊዜ ግልጽ ባይሆንልንም የኃጢአት ውጤት ነው እንጂ እግዚአብሔር ለእኛ እውነት የጠየቅነውን መስጠት አቅቶት አይደለም። አንዳንድ ጊዜ ደግሞ ጸሎታችን እንዳይመለስ የሚያደርገው ትዕግስት ጌታ ሊያስተምረን ሲፈልግ ይሆናል። አንዳንድ ጊዜ ደግሞ ውጤቱ ለኛ የሚጎዳ ሲሆን እግዚአብሔር አባት ለልጁ እንደሚራራ ሁሉ እግዚአብሔርም ለኛ ስለሚራራ አይ ቆይ ይህ ነገር አይጠቅምህም፣ አያስፈልግህም፣ አንተን ይጎዳል ልጄን ብሎ ስለሚያስብ ጸሎታችን እንዳይሰማ ያደርገዋል። ያንንም መልስ የሚሰጠን እውነተኛ ልጆቹ ሁነን እሱ በምሕረቱ ሲያየን ነው። አዎ አንዳንድ ጊዜ የኃጢአታችን ሁኔታ በቤተሰቦቻችን ሁሉ ምስቅልቅል ያለ ነገርም ሊፈጥር ይችላል። እንደምናስታውሰው ስለ ዮሴፍም ደግሞ ማንበብ ፈልጋለሁ። ዮሴፍ ታማኝ ታዛዥ ነበረ፣ ግን ቅናት፣ ምቀኝነት በቤተሰቦቹ በራሱ ወንድሞች ተነስቶ ለባሪያ እስከ መሸጥ እንኳ ደረሰ። ይሄ ምንድን ነው? የኃጢአት ውጤት ነው። እንዴት ወንድም ወንድሙን ይሰጣል? እንደውም ትንሽ ወንድሙን እነሱን ምግብ ሊሰጥ ሲሄድ እሱ ግን እነሱ ግን ቅናት በልባቸው ስላለ ይሄን ልጅ ልናጥፋው በሚል መተባበር ሊጎዱት ተነሱ። በዘፍጥረት ምዕራፍ 36 እንደሚለው ትንሽ እሱን ማንበብ ፈልጋለሁ። ዘፍጥረት 36 ስለ ዮሴፍ ሁላችንም ታሪክ እናውቃለን። ወንድሞቹ ተነሱበት። በእርግጥ አንዳንድ ጊዜ ስናይ የዮሴፍን ጥፋት የለውም ማለት ይችላለሁ በአንዳንድ ጊዜ፣ ምክንያቱም አባቱ በጣም ይወደው ነበረ። እስራኤልም ምን ይላል ዘፍጥረት 37:3 እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ወደው ነበረ። በብዙ ቀለም ያሸበረቀ ልብስም አለበሰው። ከዛ ዘፍጥረት 42:7 እንደሚለው እግዚአብሔር አባቱም ደግሞ ይወደዋል። አሁን እሱን ብናነብ ትንሽ ደስ ይለኛል። ዘፍጥረት ምዕራፍ 37:3 መጽሐፍ ቅዱስ ካላችሁ ብታነቡ ከኔ ጋር ደስ ይለኛል። ዘፍጥረት 37 3 እንዲህ ይላል፣ አባታችን እስራኤልም ዮሴፍን ከልጆች ሁሉ ይልቅ ይወደው ነበረ። በብዙ ነበልባል ባለው ልብስም ለሱ የተለየ አልብሶት ነበረ። አሁን ይሄን ሲያሳይ አባቱ በጣም እንደሚወደው እነሱ ደግሞ በሽምግልናው የወለደው ነበርና በብዙ ህብር ያጌጠች ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ምን አለ ጠሉት። አሁን ይሄን ያደረጉ የጠሉት አባታቸው ከሱ የበለጠ ስለሚወደው ነው። በሰላም ይናገሩት ዘንድ አልቻሉም። ዮሴፍም ህልምን አለመ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እንግዲህ ስንት ጊዜ እንደጠሉት ወቁ። አባቱ ልብስ ጥሩ ስላለበሰው ጠሉት፣ ህልምም ስላለመ ጠሉት። እርሱም አላቸው እኔ ያለምኩትን ህልም ስሙ። እሱ ግን በንጽህና በወንድምነት ስለሚወዳቸው ንጹህ ሰው ስለሆነ እሱም በወንድምነት ያያቸው ነበር። እነሱ ግን ጠልተውት ነበረ። እንግዲህ ምን ያህል ጥላቻ ቤተሰብን እንደሚጎዳ ወንድም ወንድሙን ታሪኩን ታውቁታላችሁ። ለመግደል እንኳ አሳልፈው ለመግደል እንኳ እስከሚፈልጉ ድረስ ይሄ ምንድነው? የሰይጣን የጠላት ሐሳብ ነው። በእግዚአብሔር ውስጥ ካልኖርነ በአንድ ላይ የተወለድነውም እህታና ወንድሞቻችን እንኳ የመጥላት የመግደል መንፈስ ይኖርብናል። ያንም ደግሞ ጸሎታችን እንዳይመለስ ያደርገዋል። አሁን ያንን እሱ ሳያውቅ ብዙ ጊዜ በወንድምነት ያያቸዋል። እነሱ ግን አይ ወዱትም ነበር ይላል። አሁን ይሄ ምንድን ነው? ኃጢአት ነው። እኛን አባት ወይ አዎ አስመሳዮች ነው፣ ወንድማችን እንወዳለን፣ እህቶቻችን እንወዳለን እንል ይሆናል። በስጋ የተወለዱንም ብቻ ሳይሆን መጽሐፍ ቅዱስ እንደሚለው እኛ ሁላችን በመንፈስ አንድ ነን። በሃይማኖት አንድ ከሆነ ወንድሞቻችን እህቶቻችን መውደድ እንጂ በኋላ ማማት መጥላት፣ በአንገላቸውም በቃላት መንገላቸው ብዙ ሰዎች አሉ። ያንን እግዚአብሔር ከኛ እንዲያርቅ እለምነዋለሁ። ምክንያቱም ያን ለጸሎታችን እንቅፋት ስለሚሆን በእርግጥ ሰው ሳናይ በመሳሪያ አልገደልንም ይሆናል። ግን ስንቶቻችን ነን በእኛ ምክንያት እንኳን ቤተ ክርስቲያን አልሄድም ብለው ከጸሎት ቤት የራቁ ስንት ሰዎች አሉ። አንዳንድ ጊዜ ስም በማጥፋት በማይሆን ነገር ወይንም እንኳ በማያገባን ነገር ገብተን የሌሎቹን የእህቶቻችን የወንድሞቻችን ጉድ እያወጣን የራሳችን ጉድ ሳናይ ብዙ ሰዎች ከቤተ ክርስቲያናችን ያራቅነ ብዙ ሰዎች አለን። በእርግጥ ለኛ ላይ የምሰማን ይችላል። ምክንያቱም አንዳንድ ጊዜም በጠላት መንፈስ ከተሸፈነ ሁልጊዜኛ አዋቂዎች ነን፣ ሁልጊዜኛ ልክ ነን ምን ሰዎች እንኖራለን። ስለዚህ ክፋትም ተንኮልም ቅናትም ቢሆን የጠላት መሳሪያዎች ስለሆኑ ያንን መንፈስ ጌታ ከኛ ያስወግደው ዘንድ ለምናለሁ። እንግዲህ ዮሴፍንም እንደምናየው በእርግጥ እግዚአብሔር ዓላማን ለሱ አዘጋጅቶለት ነበረ። እነሱ አልገባቸውም፣ አላወቁም። ግን መንፈስ የጠላት መንፈስ የዘራባቸው እንዲጠሉት እንጂ የሱን ራእይ እንዲያዩ አልነበረም። ነገር ግን ዮሴፍም እንዳለው እናንተ ለክፉ ብታደርጉት እግዚአብሔር ግን ለመልካም አደረገልኝ እያለ በእርግጥ እሱም አንዳንድ ጊዜ በምናይበት ጊዜ ትንሽ በሰው አይን ስናየው ችግር ነበረ። ምክንያቱም ለአባቱም የተመላለሰ ነገር ይናገር ነበር፣ እንደዚህ ያደረጉ መጥፎ ሲሰሩ። እኛም ከቤቶቻችን አንዳንድ ጊዜ እህቶቻችን ወንድሞቻችን መጥፎ ነገር ሲሰሩ ለአባቶቻችን ለእናቶቻችን የምንናገርበት ጊዜ ያን ፍሪክሽን ይፈጥር ነበረ። ግን ያን አይነት ጠብ የመውደድ እንጂ የመጥላት ወይም ለምቀኝነት ለተንኮል አልነበረም በዮሴፍ ላይ ያለው። አሁን ከዛ ከወንድሞቹ መካከል ግን ትንሽ ተሽሎ የሚገኘው ማን ነው? ሮቤል ነበረ። ሮቤል ምንድን ነው? አባቱ ዮሴፍ ምግብ እንዲሰጥ አዞ ከሄደ ሲሄድ አዩት። በጠቅላላ እንዲያውም እስከ 26 ብናነበው ታሪኩን ብናውቀውም ያስታውሰናል። እንዲህ ይላል፣ የዮሴፍም ህልም አለመ፣ ለወንድሞቹም ነገራቸው። እርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁት ህልም ስሙ፣ እነሆኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያዋ ከብበው እነሆ በእኔ ላይ ሰገዱ። ወንድሞቹም በእኛ ላይ ልትነክስብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ህልሙ ስለነገሩ ይልቅ ጠሉት። ደግሞም አለ፣ ህልምን አለምኩ ለወንድሞችም ነገራቸው። እንዲህም አለ፣ እነሆ ደግሞ ሌላ ህልምን አለምኩ። እንግዲህ እግዚአብሔር እየገለጠለት እሱ በንጽህና የሚወዱት እየመሰለ ይነግራል። ብልጥ ቢሆን ኖሮ በዛ ሰዓት ጥላቸውን ቢያውቅ ኖሮ ያንንም ባልተናገረ ነበር። ዮሴፍ በንጹህ ልብ ስለሆነ ይነግራቸው ነበረ። ፀሐይ፣ ጨረቃ፣ 10 ከዋክብትም ይሰግዱልኝ አየሁ። ለአባቱም ለወንድሞቹ ነገራቸው። አባቱም ገሰጸው እንዲህም አለው፣ ይህ ያለምኸው ህልም ምንድን ነው? በውኑ እኔና እናትህ ወንድሞችህ መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። እንግዲህ ስንት ጊዜ ቀኑበት የሚለውን ወቁ እሰቡ። አባቱ ግን ነገሩን ይጠብቀው ነበር። አሁን እሱ የሚያውን እግዚአብሔር ህልም እያሳየው ነው፣ በራእይ እየተገለጠለት ነው የሚሆነውን ወደፊት። ግን ያነ ለወንድሞቹ ሰላምንም ወይም መተባበርን ማድረግ ሲገባቸው እነሱ ቅናት፣ ተንኮል ነበር በሱ ላይ የሚያስቡ። ወንድሞቹም በሴኬም የአባታቸው በጎች ጠብቁ ዘንድ ሄዱ። እስራኤልም ዮሴፍንም ወንድሞቹ በሴኬም በጎች የሚጠብቁ አይደሉምን? ይቅርታ፣ ወደ እነርሱ እልክ ዘንድ አለው። እርሱም እነሆኝ አለ። እርሱም ሄደ። ወንድሞቹ በጎቹ ደህና እንደሆኑ አየ፣ ወሪያቸውንም አመጣልኝ አለው። እንዲሁም በኩቤር ቄላ ሰደደው፣ ወደ ሴኬም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን ፈልጋለሁ፣ በጎቹን የሚጠብቁ ወዴት እንደሆኑ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተው ወደ የቃያታን እንሂድ ሲሉ ሰምቻለሁ አለው። ዮሴፍም ወንድሞቹን ተከተሉት ሄደ። በየቃታም አገኛቸው። እነርሱም በሩቅ ሳለ ሲያዩት ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። እንግዲህ ይታያቸው፣ ወንድማቸው የሆነ ከሩቅ ምግብ ይዞላቸው እየሄደ እንዴት ያሉ ጨካኝ ቢሆኑ ነው? እንዴት ያሉ የሰይጣን መሳሪያዎች ቢሆኑ ነው? እንግደለው እንምታው እንኳን አሉ። ቢመቱት አትሊስት ከቤት ሂዶ ይድናል። እነሱ ግን ሊገሉት፣ በፍጹም ሊገሉት ተስማሙ። አንዱ ለአንዱ እንዲህ አለው፣ ያ በዓለህም ይኸው መጣ፣ አሁንም ኑ እንግደለው፣ በአንዱ ጉድጓድ ውስጥ እንጣለው፣ ክፉ አውሬ የበላው እንላለን። ከህልሞቹም የሚሆኑን እናያለን። ሮቤል ይህንን ሰማ፣ በእጃቸውም አዳነው፣ እንዲህም አለ፣ ህይወቱን አናጥፋ። አሁን እንግዲህ መንፈስ ቅዱስ በሮቤል ውስጥ ነው ተናገረ ማለት ነው። ምክንያቱም የእግዚአብሔር ዓላማ ይፈጸም ዘንድ ይገባዋልና። ሮቤልም ደም አታፍሱ፣ በዚች ምድር በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አጣሉበት አላቸው። እንዲህ ማለቱ ከእጃቸው ሊያድናቸውና ወደ አባቱ ሊመልሰው ነው። አሁን ይሄ በጣም ልብ የሚሰብር ነው። ምክንያቱም ወንድም ብላችሁ አምናችሁ አብራችሁ አድጋችሁ ለእናንተ ለመግደል እንኳን ሲታገሉ እናያለን። እንግዲህ ባጭሩ የዮሴፍን ታሪክ ስናይ ወንድሞቹ ሸጡት፣ ከዛም በስደት ሀገር በባሪያነት ተሸጠ። በባሪያነት ተሽጦ ደግሞ ፈተና ከፈተና ላይ ነው። ምንጊዜም ቢሆን ድል ለማግኘት ስንጀምር ጠላት ፈተና ማብዛቱ አይቀርም። በተለይ ደግሞ ወደ እግዚአብሔር የእሱ ዓላማ ካልያዝነ ፈተናም በፈተና ችግር በችግር ላይ ያመጣል። እስኪ ደግሞ ሌላ ዘወር ብለህ ስናይ ዮሴፍ ተሽጦ ሳለ ወንድሞቹ እንደዛ እንደጎዱት ያያል። ጥላቻውን በሰው አይን ስናየው በእሱ መንፈስ አለ ማለት ነው። ወንድሞች እኮ የእናቴ ልጆች የአባቴ ልጆች ሸጡኝ፣ በእናት እንኳ አይገናኙ በእርግጥ ብዙዎቹ እንዲህ አድርገው በደሉኝ እያለ ከሰው ሀገር ነው ከማያውቀው ሀገር ነው እንግዲህ ሄደ። በባርነት ተሽጦ ሲሄድ ደግሞ የ17 ዓመት ልጅ ነው የነበረው፣ ገና ወጣት ነው። ብዙ መሰናክል ይኖርበታል። ከዛ ታሪኩን ባጭሩ እንደምናውቀው እስር ቤትም ገብቶ በእስር ቤት ተፈታ። ግን በዛን ሰዓት ደግሞ የእግዚአብሔር ዓላማ ይፈጸም ዘንድ ህልም እስር ቤት ያሉት ሰዎች አዩ። ከዛ ፈታላቸው። ግን ምን አለ? ስትወጡ እንዳትረሱኝ ያለበት ሰዓት ነበረ። ምክንያቱም እሱ ከመታሰሩ በፊት ያንን ነገር መሄድ በችግር ማለፍ ስላለበት ነው። ከዛ ፈርዖን ቤት ገባ፣ ደንበኛ ስራ ተሰጠ። እድገት እንዲህ እግዚአብሔር ስትመጣ ነው። አሁን ያንንም ለፈተና እያዘጋጀው ነው ሲል ከፈተና ላይ ፈተና በጣም ቆንጆ የሆነችው የፈርዖን ሚስት ወደደችው። አሁን እስኪ ራሳችን በዚህ ቦታ እንጣል። አሁን ከሰው ሀገር ሁላችንም ችግር አጋጥሞናል፣ ፈተና በዝቶብናል፣ የምንመካበት ዘመድ የለም። ምን ልብላ፣ ምን ልስራ፣ ወይም እንዲህ ብሆን ማን ይረዳኛል የሚል ጭንቀት ይኖርብናል በህይወታችን አንዳንድ ጊዜ። እንዲያውም በሰው ሀገር በሀገራችንም እንኳ ይሆናል። ግን ማንም በሌለን እናት አባት በሌለን ቦታ፣ ወንድሞች በሌሉን ቦታ፣ የምናውቀው ሰው በሌለበት ቦታ ከአንድ ቦታ ሄድን እንበል ችግር ሲፈጥረ ስራ አገኘነ። አሁን እንደ ባሪያ ተሽጠናል። አሁን ቦታውን እስከማናውቅ ድረስ ወይም መጠጊያ እስከምናገኝ ድረስ እንኳን የንጉስ ሚስትና ማንም ተራ ሰው እንዲህ አድርግ ቢለን ለመኖር ብለን እሽ ነው የምንል። እንግዲህ በእኔ በኩል ሳየው የጠየቁ ግን እሽ ነው ምን፣ ምክንያቱም ለመኖር የምትመካበት የት ቦታ ሄዳለሁ ብዬ ስለምፈራ እምነቴ ከእግዚአብሔር ስለራቀ ማለት ነው። የእምነት ጉዳይ ነው። ያንን ያዘዙንን እሽ እንላለን። ኢቨን በመስሪያ ቤት እንኳን ራሳችን ስናየው እድገት ለማግኘት ስህተት መሆኑን እያወቅን አንዳንድ ጊዜ አይ አዎ ኮምፕሮማይዝ ማድረግ አለብኝ እንደዚህ ካልኩኝ ሊያባሩኝ ይችላል እያለ ስንታችንን በውሸት ሰውን የምንጎዳ ስራ ላለማጣት እያልን እንኳ ሰውን የምንበድል ስንቶች አለን። ሁላችንን ማለት አልችልም፣ ራሳችን ራሳችን እናውቃለን። ነገር ግን አንዳንድ ጊዜ ፍርድም እንኳ ሲጓደል በመፍራት ስራዬን አጣለሁ እንዲሆናለሁ እንዲሆናለሁ በሚል ምክንያት ስንቶቻችንን እህት ወንድሞቻችን ይጎዳል። ዮሴፍ ግን ስራም አይደል የንጉሱ ሚስት ናት። እንግዲህ ይታያችሁ አሁን በዛን ሰዓት ቢሳሳት በእርግጥ እግዚአብሔርን ይበድላል። ግን አይ የሚያውቀው የለም እግዚአብሔርን ይቅር ማይለው ኃጢአት የለም ምንም ችግር የለም ወይም አድጋለሁ ከእሷ ጋር እንደዚህ ላድርግ ብሎ ቢያደርግ ኑሮ በወደቀ ነበር። እሱ ግን ታማኝ ስለሆነ በዛም በሞት ባለበት መንገድ እንኳ ቢሆን ምን አለ፣ ይህን ኃጢአት እንዴት አድርጌ በእግዚአብሔር ፊት ፈጽመዋለሁ ነው ያለ። አባባሉ ማንም ባያይኝ እንኳ አንቺ የንጉስ ሚስት እንኳ ብትሆኝ ሁሉም በእጅ ሰጥቶኛል። ለእኔም ንጉሱ ካላንቺ በቀር እስከ መንግስቱ እኩሌታ የሰጠኝ ነው። አምኖኛል። እንዴት አምኖኝ ይክደዋለሁ? ሁሉ በላይ ደግሞ የሚያየኝ የለም ብዬ ይህን ኃጢአት እንዴት እሰራዋለሁ? አለ። ይታያችሁ እምነቱ እንዴት እንደሆነ። እንደገና ደግሞ እግዚአብሔር የመረጠው ምንም ፈተና ቢያጋጥመው እንኳ ጳውሎስም እንዳለው እስከ ሞት ድረስ የታመንከውን እሱ አክሊያ ቀርብልሃል እንዳለው የዘውድ አክሊል ይቆየኛል ብሎን አምኖ ዮሴፍም በእምነት ያችን ልዕልት እምቢ አለ። ታሪኩን ታውቃላችሁ። እስር ቤት ገባ፣ ተሰቃይ። አዎ ንጉሱም ይቆጣል። ይህን ሲያዩ ሚስቱ እንዲህ እንዳደረገች እንዴት ሚስቴ እንደፈረ ብሎ ይቆጣል፣ ይናደዳል። ነገር ግን እግዚአብሔር ልጆቹን በሰጠው ተስፋ እሱ ታማኝ ስለሆነ ጸሎቴ ያልተሰማም ብሎ ብዙ ጊዜም ሊያጉረመር የሚችል ይሆን ነበር፣ ተስፋ መቁረጥም ይኖር ነበር። ግን በዮሴፍ ላይ ይህ አልታየም። በጽኑ እምነት ወደ እግዚአብሔር ይጮኋል። እግዚአብሔርም ሰምቶት ከእስር ቤት አወጣው። ከዛም ያ ታሪክ የሚናገረው እግዚአብሔር ላለመለት ዓላማ ፍርድ፣ በቀል የእግዚአብሔር መሆኑን ለማሳየት የሚያደርገው መንገድ ነበረ። ይሄ ሁሉ የሚያደርገው እንግዲህ ምንድን ነው? የኃጢአት ዋጋ ነው። ኃጢአት ምንድን ነው? ኃጢአት ሕግ መተላለፍ ነው። አዎ ሁላችንንም እንደምናውቀው ሕግ መተላለፍ የኛ ያልሆነውን መዝረፍ፣ መግደል፣ ማመንዘር በጠቅላላ በክርስቲያን ኑሯችን አስርቱን ትእዛዛት ከመተላለፍ ለጸሎትን መልሳችን እንዳይሰማ የሚያደርገው መንስኤው ኃጢአት ነው እላለሁ። አሁን በዮሴፍ ካየነው መጠላቱ፣ ቅናቱ የኃጢአት ምክንያት ነው ማለት ነው። እንግዲህ እኛ ኃጢአት አልሰራንም ማለትም አንችልም። በሮሜ 3:23 ሁሉም ኃጢአት ሰርተዋል የእግዚአብሔርንም ሕግ ጥሰዋል ይላል። ማንኛችንም ቢሆን ነገሮች አንዳንድ ጊዜ የተሳኩልን መስሎን ቢታየንም ኃጢአት ሳይኖረን ቀርቶ አይደለም። ግን እግዚአብሔር በምሕረቱ በኃጢአታችን ሳይቀጣን እድል እየሰጠን ኃጢአታችን ይቅር የሚል አምላክ ስለሆነ እኛን በጸጋው እየጎበኘን ነው። ግን ያንን ደግሞ እግዚአብሔር ሁልጊዜ ኃጢአታችን ይቅር ይላል እያልን ክፋትን፣ ምቀኝነትን ከኛ ማስወገድ፣ ሰውን መጉዳት እንደማይገባን ማወቅ አለብን። በዮሐንስ 1:8-9 እንደሚለው ዮሐንስ 1:8-9 እንዲህ ይላል፣ ኃጢአት የለብንም ብንል ራሳችን እናታልላለን፣ እውነትን በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፅም ሁሉ ሊያድነን የታመነና ጻድቅ ነው። ኃጢአት አላደረግኩም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። አዎ ሁላችንንም ከአዳም የወረስነው ኃጢአት አለ። ኢቭን ወንድም ወንድሙን አሳልፎ የሚሰጥበት እስከ መግደልም ለመስጠት የደረሰ የኃጢአት ፍሬ ነው። ግን እኛ ኃጢአታችን ተናዘን ጸሎታችን እንዲሰማ ወደ እግዚአብሔር መቅረብ እንዳለብን ነው የሚያስተምረን። ገላትያ 5:16 ደግሞ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። አሁን የስጋ ምኞት ደግሞ ምንድናቸው? የኃጢአት ውጤቶች ናቸው። እነዛም ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። እንግዲህ በመንፈስ ከሆነ ድረስ የምንወደውን ማድረግ አንችልም። ምክንያቱም በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። ሕግ አለና ሕግ እንግዲህ ምንድነው ብለናል? አስርቱ ትእዛዛቶች ናቸው። የኃጢአትን ማወቅ ምንችል ህግ ሲኖር ነው። ህግ ከሌለ የትኛው ኃጢአት የትኛው ኃጢአት ያልሆነ መሆኑን ማወቅ አንችልም። ስለዚህ ህግ መኖሩም ደግሞ ለኛ ኃጢአትን ለመለየት ያስፈልጋል። ስለዚህ ከህግ በታች ስለሆነ ህግን መጠበቅ እንዳለብን። ከህግ በታች አይደላችሁም፣ የስጋም ስራ የተገለጠ ነው። እርሱም ይላል ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ ሟርት ጥል ክርክር ቅናት ቁጣ አድመኝነት መለያየት መናፍቅ ምቀኝነት መግደል ፍካር ዘፋኝነት ይህንን የሚመስል ነው። አስቀደም እንዳልኩ እንደዚህ ያሉት የሚያደርግ የእግዚአብሔር መንግስት አይወርሱም ይላል። እግዚአብሔር ከዚህ መንፈስ እንዲሰውረን በጸሎት መበርታት እግዚአብሔር መለመን እግዚአብሔር የወንድም ማማች የታማች ፍቅር እንዲሰጠን እርስ በርሳችን እንድንዋደድ እግዚአብሔር ይመራል። እርስ በርሳችሁ ተዋደዱ ይላል። ፍቅርን ከኛ እንዲያፈልቅልን የምቀኝነት የጥላቻ መንፈስ ከኛ እንዲያርቅ አንድ ወንድማችን እህታችን ሲያድግ ደስ ማለት ከሱ ጋር እንጂ ለሱ መሰናከል አለመሆን። ዮሴፍ ምንድነው በጣም ከስልጣን ላይ ከደረሰ በኋላ ምንድነው ያደረገ ወንድሞቹን? በጣም ደግሞ ከሚገርመኝ ነገር እኛ ራሳችን አሁን ለምሳሌ የበደለነ ሰው ከኛ እጅ ሲወድቅ ምንድነው ትዝም ይለና እንዴ ያደረገኝ ይሽ አይደለ የነበረ እንዴ አድርጎ የነበረ አይደል አሁን አሳየዋለሁ ማን እንደሆነ ኩን እንጂ ምንል መልካም ላድርግለት እንግል መንፈስ የለንም። ይሄም የሆነው በጸላት መንፈስ እስከተያዝነ ድረስ ነው። ዮሴፍ ግን የእግዚአብሔር ልጅ ስለሆነ ምንድነው ያደረገ? ብዙ ፈትኗቸዋል። አንድ ጊዜ እንኳን ሳለ በመጻፍ ቅዱስ በዘፍጥረት 48 ስናይ ምንድነው ወንድሞቹ ምግብ ሊገዙ መጡ ባገራቸው ስደት ስለነበረ ከዛ እሱ አወቃቸው አለ መጻፉ። እነሱ ግን አላወቁትም። እንግዲህ እሱ ከተለያቸው ብዙ አመት ሆኗል። እሱ ሲያውቃቸው እነሱ ግን እንዳያውቃቸው ያደረጉት የበደሉ እነሱ ናቸው። እንደውም እሱም ተበድሏል። እነሱ ግን አላወቁትም ነበረ። ከዛ እንዳወቁት ሲያውቅ አዎ በ37 መዝሙር እንትን ዘፍጥረት 37 ነው የሚናገረው። ምን ይላል? እሱ አወቃቸው ምግብ ሊገዙ ሲመጡ ከዛ ጠየቃቸው። ሲጠይቃቸው እነሱም ታሪኩን ነገሩ። 12 ወንድም ነበርነ አንዱ ሞተ። ራሳቸው እንደገደሉት ነው እንግዲህ የሚያስቡ። ምክንያቱም ተሽጧል ይኖራል ብለው ስለማያስቡ ነው። እነሱ እሱ የለም አሁን 11 ነን ካንድ የተወለደን ያንድ አባት ልጆች ነን እንዲህ ብለው ታሪኩን ይነግሩታል። እሱ ግን መጀመሪያም አይታውቋቸው ነበር። ከዛ ምን አደረገ? ደበቀ ዝም አለ 42 ከዛ እነሱም ትንቢቱ ተፈጸመ ሰገዱለት እሱ አውቋቸዋል። ከዛ አይል ተሰልሉኝ ነው የመጣችሁ ፈርዖን እንዳለ ንጉሱን ተሰልሉኝ ነው የመጣችሁና ይሄን ማረጋገጥ አለባችሁ ሄዳችሁ ያንን ልጅ ወንድሙን አምጡ ለጨረሻው ሲል አሁን እነሱ እግዚአብሔር አለ ካምሯቸው መጣ ተመለሱ ወንድማችን የሰራነው ግፍ ተበቀለነ የእጃችን ስራችን ተበቀለነ ተከተለነ። አሁን ቋንቋም ይሰማል አልመሰላቸው ምክንያቱም በአስተርጓሚ ነበር የሚነጋገሩ። አሁን ዮሴፍ ምን አይነት ጥበበኛ እንደሆነም ሁሉ ያሳያል። እነሱ እርስ በርቻቸው ተጨቃጨቁ። አሁን ከዛ በኋላ ገባው አልተናገረም። ፈተናውን በመጠኑ እነሱ መለወጣቸውን ለማወቅ ፈተናቸው። ከዛ በኋላ ግን እንደምናውቀው የታሪኩን በምህረት አልቅሶ እናንተ ለክፉ ብታደርጉትም እግዚአብሔርን ለመልካም አደረገ እናንተን ከዚህ ከራብ ከቸነፈር ለማትረፍ ነው እንዲህ እንዲሆን ያደረገ ብሎ በማልቀስ እሱ ነው አልቅሶ ያቀፋቸው የሳማቸው። መጀመሪያ ፍቅር ያሳየ መጀመሪያ እሱ ነው። እሱ ነበር ተበዳዩ። ግን በቀል ከእግዚአብሔር መሆኑን ተገንዝቦ በቀልን ደግሞ ከፍል አምላክ ለተጎዳ በሐሰት ለተወነጀለ ሰው እግዚአብሔር ክብርን የማታ ማታ እንደሚሰጥ የሚያሳይ ታሪክ ነውና ይሄን የዮሴፍ ታሪክ እኛም አውቀን ጸሎታችን ያገደው ምንድን ነው ከማለት ይልቅ ያለንን የኃጢአት ችግር ራሳችን ማስወገድ እንዳለብን ነው የሚያስተምረን። አዎ ማለት ቀላል ነው፣ ግን በእምነት በእግዚአብሔር ስንቀርብ ሁሉን ነገር እንዲገባን ያደርጋል። ስለዚህ እግዚአብሔርን በጸሎትና በልመና እኛ ከውስጥ መለወጥ እንዳለብን እግዚአብሔር እባክህ ችግራችን አንታሳየን። አዎ በእኛ ቅን አይሆንም፣ ምክንያቱም የኛ ምኞት ለጊዜው መደሰት፣ ጠላትም ደግሞ አንዳንድ ጊዜ የሚያሳየን በቅርብ ያለውን እውነቱን ውሸት አስመስሎ ከአዳም ከሔዋን ያየነውን ታሪክ ነው። ሶስት አራተኛውን ጥሩ ይናገርና ሌላዋን በስተቴ አእምሯችንን በርዞ ስህተት እንድንሰራ ያደርጋል። ይሄ የምታደርጉ ምንድን ነው? እንዲህ ብታደርጉ እንዲሆንላችኋል፣ ይቀናችኋል፣ እንዲህ ብታደርጉ ኃጢአት እኮ አይደለም ምንድን ነው ኖ ምንድን ነው ማለት አንችልም። እግዚአብሔር ይሄ እውነት አንተ ያዘዝከው ነው ወይ ብለን እግዚአብሔርን ከልባችን መጠየቅና ጥርጥርም ሆነ ችግር ሲኖርብን መጀመሪያ ማስቀደም ያለብን እግዚአብሔር መሆኑን ነው የሚያስረዳን። እንደገና ደግሞ የይቅርታ መንፈስ ይቅር አለ ማለትም ደግሞ ጸሎታችን እንዳይሰማ ያደርገዋል። በማርቆስ 11:26 እንዲህ ይላል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም። በእምነት እንድናምን ይቅር ማለት ደግሞ እንዳለብን እና እምነታችን ደግሞ ሲደክም ጸሎታችን እንዳይሰማ ያደርገዋል። ማንም እንኳ ሲጠራጠር ጥርጥር የጠላት ሐሳብ ነው፣ የጠላት ምንጭ ሆነው ራሱ ጥርጥርን ያመጣል። ስለዚህ ማንም ሳይጠራጠር በእምነት ወደ እግዚአብሔር ፈተና የሆነበትን በህይወቱ ያጋጠመውን ሁሉ ነገር ቢያቀርብ ተራራን እንኳን መንቀል ማስወገድ እንችላለን። ስለዚህ እኛ እምነታችንን በእግዚአብሔር ማጠንከር እንዳለብን፣ ኃጢአታችንን ደግሞ እኛን ኃጢአት እንድንሰራ ያደረገው ጸሎታችን እንዳይመለስ ያደረገውን ነገር ከስሩ አውቀን በሙሉ ልብ ተለውጠን እግዚአብሔርን መለመን፣ እግዚአብሔር ለልጆቹ ሁልጊዜም ቢሆን ጸሎትን ሰሚ አምላክ እንደሆነ ነው የሚያሳይ። እንግዲህ ሁሉን ማንበብ አልችልም፣ ጊዜም ሊያጥረን ይችላል። ኃጢአትን ለማሸነፍ ቀን በቀን የምናደርገው ጊዜያዊ ስራ ነው። ሁልጊዜ በቀን በቀን ኃጢአትን ማሸነፍ አለብን። አንድ ጊዜ አሸንፈን ሁልጊዜ አሸናፊዎች ነን ማለት አይደለም። ሁልጊዜ በህይወት እስካለን ድረስ ፈተና ይበዛብናል፣ ጠላት አስመስሎ ያቀርባል፣ ጥርጥርን ያመጣብናል፣ መሰናክል ይፈጥርብናል። ነገር ግን ከዮብም እንደተማርነው ከዮሴፍም እንደተማርነው ከዳዊትም እንደተማርነው ሙሉ በሙሉ ለእግዚአብሔር እያመነ ኃጢአታችን አስወግድ እያልን መጸለይ እንዳለብን ነው። ይሄን እንኳን ለማንበብ ባልችልም እናንተ ጊዜ ካላችሁ አንደኛ ዮሐንስ 1:8 ገላትያ 5:16-25 ብናነብ ጸሎታችን ለምን እንደማይሰማ ግን ኃጢአታችን ከተናዘዝነ ወደ እግዚአብሔር ከቀረብነ እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ይቅር ማይለው ኃጢአትም የለም። እንደገና ደግሞ አንዳንድ ጊዜ እያወቀን የምንሰራቸው ኃጢአት እነሱ አንዳንድ ጊዜ አስኪዎች ናቸው፣ መጥፎም ናቸው። ምክንያቱም ክፋትን ወይም ኩራትን ያዳብራሉ፣ መለማመድም ያመጣሉ። ከዛ ከለመድነው ኃጢአት አይሆንም ይመስለናል። ምክንያቱም ሁልጊዜ ነው አንድ ሰው ውሸት መናገር ከጀመረ ከውሸቱ ላይ ውሸት እየጨመረ ውሸት እየጨመረ ውሸት እየጨመረ ከዛ በኋላ ያ ሰው ውሸትና እውነቱን አያውቅም። ሁላችንም ውሸት እንዋሻለን አለመታደል ሆኖ። ለምሳሌ ብንወስድ አንድ ህፃን አለ፣ እሱን አንተ አትዋሽ አንተ አትስረቅ እያለ እየመከርን እኛ ግን ውሸት እናስተምረዋለን። ለምሳሌ አንዳንድ ጊዜ ቴሌፎን ይደወላል፣ ቤት ማውራትም ካልፈለግነ አይ አንሳው የለችም በል የሚል ለልጁም እንሰጣለን፣ ግን አትዋሽ እያለ እናስተምረዋለን። አሁን ይሄ ሁለት አይነት መልእክት እየሰጠ ነው። አትዋሹ ይላል፣ ግን ያን ደግሞ እያለ ደግሞ አይ አሁን የለችም ብለን መልእክት እንሰጣለን። ይሄ ውሸት ማስተማር ነው። ቀላል ውሸት ይመስል ይሆናል፣ ምክንያቱም ስላልተመቸነ ነው። እንግዲህ ያንን ሰው መልሰን አይ አሁን አልማውራት አችልም ስራ ይዣለሁ ከማለት ይልቅ አይ የለችም በል ብለን ሌላ መልእክት እንሰጣለን። አሁን ለዛ ህፃናት ምን እያስተማርናቸው ነው? ውሸታም እንዲሆኑ ነው። ከዛ በኋላ አንተ እውነተኛ ሁን ብንለው ወይም ብንላቸው እናንተ ውሸት ያስተማራችሁ እንዴት ይሄ ብሎ እሱ ከኛ የበለጠ ውሸታም ይሆናል ማለት ነው። እና ትንሽ ውሸት ወይም ነጭ ውሸት የሚሉት ነገር አለ። ነጭና ጥቁር ምን አይነት ውሸት እንደሆነ አላውቅም፣ ግን ያንንም አይነት ኑሮ አለመኖር፣ እውነት እውነት ነው፣ ውሸት ውሸት ነው። በምናደርገው ነገር ሰው ይጠላኛል ብለን ከመዋሸት አስመስለን ከመኖር ምንም እንኳ ቢሆን በሐሳብ ጽኖች ሁነን እንደነ ዳንኤል ታማኝ ሁነን ለእግዚአብሔር የቆምነን አይሄን ብናገር ሰውን አስቀይማለሁ ከማለት ይልቅ፣ ማስቀየም ሰው ጥሩ አይደለም ኃጢያትም ነው፣ ግን በወንድም አይነት በእህት አይነት ምክክር ተነጋግረን ሰውየውን በጥሩ ምክር ብንነጋገር ከኃጢያት እንመርጣለን፣ ጸሎታችንንም እንዲሰማ ያደርጋል። እንግዲህ ሁላችንንም በኃጢያት የተወለደነን በኃጢያት ማሸነፍ የምንችለው በክርስቶስ በኢየሱስ ክርስቶስ ስለሆነ ኃጢያታችን ይቅር ብለን ኃጢያታችን አስወግነን እግዚአብሔር ኃጢያታችን ይቅር እያለ ወደ እሱ እንቀርብ። ዮሴፍም እስከ ሞት ድረስ ታማኝ ሆኖ እግዚአብሔር ለቀደለት ዓላማ ብቁ እንደሆነ ሁሉ እኛም ሁላችንን በጸሎት ወደ እግዚአብሔር ቀርበን ኃጢያታችን አስወግደን አዲስ ፍጥረቶች ሆነን እንድንገኝ እግዚአብሔር በጸጋው ይርዳን። እንግዲህ ከዚህ ላይ አቆማለሁ። ይደማልን አሁን ባጭር ጸሎት ይሄን ሰጋለሁ። ሁሉን የምትችል የሰራዊት አምላክ አመሰግናለሁ። ምንም እንኳን እንደሚገባን ግልጽ አድርጌ ባልናገርም በዚህ ሰዓት አባቱ ለጉባኤው አንተ በመንፈስ መስማት ያለባቸውን እንዲገባቸው ታደርግ ዘንድ ለምኛለሁ። እንዳደረክልኝ አምናለሁ። ስንት ሰው እንዳለ አላውቅም፣ ነገር ግን አባት ወይ በህይወታችን እንቅፋት የሆነውን የጠላት መንፈስ ከኛ ታስወግድ ዘንድ ጸሎታችን ለምን አልተመለሰም እያልን ከማጉረምረም ይልቅ የጸሎቱ መልስ እንዳይሆን ያደረገውን ከኛ የሰደደውን እርኩስ መንፈስ አስወግደህ ወደ አንተ እንቀርብ እውነተኛ ልጆችህ እንደሆን እንድናምን እርዳን። በዚህ ቀንም አብርሃም ስለሆንክ አመሰግናለሁ። ይህን ሰንበትም አንተ ባርክ አባቶ ሆይ፣ በዚህ በተናገርኩት ወልታፋም አንደበቴ አንተ ሰዎቹን ንካ፣ ግለጽላቸው። እኔ ሳልሆን የኔ አነጋገር ሳይሆን የሰራዊት አምላክ መልእክቱ ግልጽ ሆኖ እንዲገባቸው ስላደረክ አመሰግናለሁ። እምነት አለኝ፣ እምነቴ ንገስ አድርገልናና ተመስገን። አሁንም ቀሪውን ጊዜ ባርክ፣ ይህን ሰንበት የተባረከ የተቀደሰ አድርግ። ጸሎታችን ሁሉ ስማ፣ በምትወደው በኢየሱስ ክርስቶስ ስም አሜን፣ አሜን፣
አሜን፣ አሜን፣ አሜን። እህቴ ለምለም እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በእውነት ለመጣልን ግሩም መልእክት እግዚአብሔር ይመስገን። እኛንም እግዚአብሔር ይርዳን፣ በእውነት ኃጢአትን እንድንጸየፍ ለወገኖቻችን መጥፋት ደግሞ ምክንያት እንዳንሆን መሰናክል እንዳንሆን ይልቅ ደግሞ እንድንጠነቀቅላቸው ቅርባዮች እንድንሆን ሰዎችን በፍቅር እንድንይዝ እንድንስብ እግዚአብሔር ይርዳን። በእውነት በጣም ትልቅ ትምህርት ነው ለእኛ ስለመጣልን ትምህርት እግዚአብሔር ይመስገን። እሺ፣ ቀጣይ በዝማሬ የሚባርከን ካለ እዚሁን።
እኔ ዘምራለሁ ባንቺ።
እሺ፣ ዘመኔ ይባርክልኝ።
እንደምን አደራችሁ? እግዚአብሔር ይባርክሽ ለምለም። ባንቺ እግዚአብሔር ይባርካችሁ። በጎደለ የሞላችሁ ደግሞ ስለምታገለግሉ መቼም ሁልጊዜም ባንቺ ይህን አገልግሎት ቀጥ አድርገሽ ስለያዝሽ እግዚአብሔር የተመሰገነ ይሁን። ለምለምዬም እግዚአብሔር ይባርክሽ። በእውነት ሰው ሲታጣ እየገባሽ ስለምታገለግይ እግዚአብሔር መንፈስ ከአንቺ ጋር ሆኖ ስለተናገረን ስለኛ በእርግጥ ጌታ ከኛ ጋር ባይሆን የሚለውን መዝሙር ዘምራለሁ። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። የእሳት ሰረገላ ብዙ ሰልፍ ከቦናል። ከእኛ ጋራ ያለው ከሁሉም ይበልጣል። መለከት ንፉ፣ ጠላት ይታወራል። ብቻ እምነት ይኑረን፣ ኢየሱስ ያሸንፋል። በእርግጥ ጌታ ከእኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። በብዙም በጥቂት ማዳን ሳይሳነው፣ እረ ለመሆኑ የሚነካን ማን ነው? ቀድሞስ በባዕድ ግዛት መቆየት መቻሻን? ይህስ ባይሆን ወንዙን ሰላምን ተሻገርን። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። አለችን ውብ አገር ነዋሪ ከተማ፣ በውስጧ የሮሮ ድምፅ ከቶም አይሰማ። እንጋደላለን እስክንጨብጣት፣ አምላክ ይረዳናል በምንደክምበት። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ ባጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። የአማሌቅ ተቃውሞ የፈርዖን ሰልፉ፣ በሰራዊት ጌታ እንድናይ ሲረግፉ። ድምፃችን እናንሳ መለከት ንፉ፣ የእምነትን ጥሩር በራሳችሁ ድፉ። በእርግጥ ጌታ ከኛ ጋር ባይሆን እርሱ ባይዋጋልን የጠላታችን ሰልፍ አይሎ ከምድር ላይ በጠፋን። ስለዚህ እግዚአብሔር ይመስገን ስለ ሁሉም ነገር። አሜን አሜን አሜን
አሜን። ዘመናዬ እግዚአብሔር ይባርክሽ። ስለዚህ ግሩም መዝሙር እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። እውነት ነው፣ እግዚአብሔር ከኛ ጋር ባይሆን በዚህ ክፉ ዘመን እውነትን እንጠፋ ነበር። የእግዚአብሔር መንፈስ ግን ተቆጣጥሮ ክፉን እግዚአብሔር ጠብቆን እግዚአብሔር በህይወት እያኖረን አለን። እግዚአብሔር ይመስገን። ስለዚህ ግሩም መዝሙር። እሺ፣ ፕሮግራማችንን ወደ ማጠናቀቅ እየሄድን ነው። ቀጣይ ወደ ጸሎት የምንሄድበት ጊዜ ነው። ከዛ በፊት የተቀዳውን ለመናገር እፈልጋለሁ። የዛሬ ጧት የተቀዳው የሚሆነው 72:95 ነው የሚሆነው። መልሳችሁ ገብታችሁ መዳመጥ ለምትፈልጉ 72:95። እሺ፣ እንግዲህ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ወደ ጸሎት የምንሄድበት ሰዓት ነው። እግዚአብሔርን እናመሰግናለን። በብዙ ምስጋና በፊቱ እንመጣለን። ስለተደረገልን ሁሉ እያመሰገን እንደገና ደግሞ ጥያቄያችንን በፊቱ እናፈሳለን። ለታመሙት እንጸልያለን። ጸልዩልን ላሉ በተለያየ ጊዜ ስለ ምድራችን፣ ስለ ሀገራችን ኢትዮጵያ፣ ስለምንኖርበት ሁላችንም ስላለንበት ከተማ ሁሉ በሰላም ወጥተን ስለምንገባ በጦርነት ያለፉት ስላሉት ሀገሮችን እንጸልያለን። ስለ ልጆቻችን፣ ስለ መንፈሳዊ ህይወታችን እንዲሁም ደግሞ በተለየ ሁኔታ ደግሞ ጸልዩልን እያሉ ለተሰጡ የጸሎት አደራዎች በዚህ መስመር ስለ ጋሽ ግርማ እንጸልያለን። ስለ አስቴር ተበጀ እንጸልያለን። ስለ ዳቦ ውቢት እንግዲህ እኛ የማናውቃቸው ስማቸው የተጠቀሰን ብዙ አሉ። በተለያየ ስፍራ ሊጸለይላቸው የሚፈልጉ ስለምናውቃቸውም ስለማናውቃቸውም ሁሉ እግዚአብሔር ለሌሎች በረከት እንድንሆን እንድንበረከክ እኛን አስቀምጧልና ይህንን ሁሉ ይዘን በእግዚአብሔር ዙፋን ፊት እንቀርባለን። ጋሽ ካሳሁን እግዚአብሔር ይባርክ። እግዚአብሔር መንፈስ ካንተ ጋር ይሁን። ተባረክ።
እሺ፣ እግዚአብሔር ቤተሰቦች እንዴት አደራችሁ? እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ደግሞ እነሆ ዛሬ በቤቱ ሰብስቦናል። ከእግሮቹ ስር ሆነን ፊቱን እንድናይ የረዳን አምላክ የተመሰገነ ይሁን። እሺ፣ እንጸልይ። ቅዱስ እያሉ 24 ሽማግሌዎችና 4 እንስሳት በዙፋኔ ፊት ለፊት በግንባራቸው ተደፍቶ ታላቅ ክብር ይሰጡ መሃል ላንተ ሺህ ጊዜ ሺህ እልፍ ጊዜ እልፍ መላእክቶች በፊት ተሰልፎ ያዜሙልሃል። ፍጹም ኃያልና እጹብ ድንቅ የሆንክ የሰራዊቱ ጌታ እግዚአብሔር፣ የነገስታቶቹ ሁሉ ንጉሥ፣ የፍጥረታት ሁሉ ፈጣሪ አምላክ እንዴት ታላቅ ነህ! እንዴት ድንቅ ነህ! እንዴት ኃያል ነህ! ክብር የሚገባ ላንተ ነው። ስግደት የሚገባ ላንተ ነው። አምልኮ የሚገባ ላንተ ነው። ዝማሬ፣ ውዳሴ፣ እልልታ ላንተ ነው። ክብር በሰማይ በምድር ላንተ ይሁን። የኔ ጌታ አምላካችንና መድኃኒታችን ሆይ አንተን የማያውቅ ማን አለ? ላንተ የማይሰግድ ማን ነው? የማያመሰግንስ ማን ነው? ከሰው በፊት እነሆ የሰማይ ወፎች በማለዳ ተነስቶ በዝማሬ ያመሰግኑማል። የዱር አራዊቶች ደግሞ በሚችሉ ቋንቋቸው ላንተ ታላቅ ክብር ይሰጡማል። ወንዙ፣ ተራራው፣ ሸንተረሩ፣ ጋራው፣ ሐይቁ፣ ውቅያኖሱ፣ ባህሩ፣ ሜዳው አንተ ፈጣሪ አምላክ እንደሆንክ ያውቃሉ። ይታዘዙልሃል፣ ይገዙልሃል። አንተ ታላቅ ጽሑፍ ድንቅ የሆንክ አምላክ ነህና ተመስገን። የኔ ጌታ ምስጋናችን በፊት እጅግ ይብዛ። አቤቱ ታላቅ ነህ፣ ጽሑፍ ነህ፣ ድንቅ ነህ፣ ኃያል ነህ፣ ፈጣሪ አምላክ ነህ። ሰርተህናልና እኛን አብጃጅተህ እነሆ የሕይወት እስትንፋስ ከራስህ አጋርተህ የሰጠህን አምላክ ያዛመድከን ከአንቴ ጋር ያቆራኘህን አምላክ ይህ ታላቅ ነው። አንተ ስራ ድንቅ ነው። ማንም ጌታ ሆይ ሲመራመር ሁኔታው ሁሉ እጅግ የሚገርም ነው። እንደገና ጌታ ሆይ በዚህ ብቻ አልታውከንም። እኛን ለማዳን እንደገና ስጋ ለብሰ ጌታ አምላክ ከሰው እነሆ በሰው ማህፀን አድሬ እንደገና የተወለድክ አምላክ ነህና እግዚአብሔር ታላቅ ነው። በእውነት እንዴት እንደምትወደን ያንተ ፍቅር እጅግ ልዩ ነው። ኃጢአተኞች ሆነን ሳለን ጌታችን አሁን እንደሰበከች በኃጢአታችን ምክንያት ወደቅን። ወድቀዋልና ይጥፉ ብለ አልታውከንም። አንተማ ሌላ ማፍጠር የምትችል አምላክ ነህ። ምን ምሳሌ ነገር አለ? ነገር ግን አንተ ራስህን እነሆ አዋርደ ከተከበረ ከታላቅ ስፍራ ወርደ ስጋና ደም ለብሰ ከሰው ማህፀን ተወልደ የተወለድክበት ስፍራ ራሱ እንኳን እንደ ሰው ልጆች የተመቸ አይደለም። ጌታ አምላክ ሆነ ሳለ ሁሉም ፈጣሪ ሆነ ሳለ ላንተ ወርቅ ነበረ መነጠፍ የሚገባው። ነገር ግን ጌታ ሆይ በከብቶች በረት ነው የተወለድከው። ተአምረኛ አምላክ፣ ድንቅ አምላክ፣ ክብር ሁሉ በሰማይ በምድር ላንተ ይሁን። አባዬ እነሆ አንተ ሙትን ሞተ፣ በመስያውም የመስቀል ሞት ሞተ፣ እኛን ያዳንከን አምላክ፣ ሞትንም ድል አድርጌ የተነሳሁ አምላክ፣ ክብር ሁሉ በሰማይ በምድር ላንተ ይሁን። እጅግ አድርጌ አመሰግናለሁ የኔ ጌታ፣ አንተ ድንቅ አምላክ ነህና ከፍ በል ለዘላለም ክበር። አባዬ ሁሉም በሁሉ የሆንክ አምላክ ሆይ እጅግ አመሰግናለሁ። ኃያል አምላክ እጅግ አመሰግናለሁ። ጽቡና ድንቅ የሆንክ አምላክ እጅግ አመሰግናለሁ። መሐሪ እና ቸር የሆንክ አምላክ እጅግ አመሰግናለሁ። ለምሕረት ወሰን የሌለ ለቸርነት ገደብ የሌለ ፍቅርህም እጅግ ጥልቅ የሆነ ኦ ታላቅ አምላክ ተመስገን፣ ተመስገን። ዛሬም ከኛ ጋር ስላለ፣ ዛሬም ስለምትረዳን፣ ዛሬም አቅም፣ ጉልበት፣ ኃይል፣ ብርታት ስለሰጠህን፣ ዛሬም በፊትህ እንድንሰበሰብ ስላደረግከን፣ ዛሬም ልጆቼ ብለህ ስለምትጠራን፣ ከእንግዲህ ልጆቼ ናችሁ እንጂ ባሪያዎች አይደላችሁም ነው ያልከን። የባርነት ቀንበር ከኛ ላይ የሰበርከው አምላክ ልጆቼ ከሆናችሁ ደግሞ ወራሾቼ ናችሁ ነው ያልከን። ኦ ታላቅ ክብር ቦታ ነው የሰጠን አባታችን። ተመስገን ኃያሉ አምላክ፣ ስለ ሁሉም እጅግ እናመሰግናሃለን። የኔ ጌታ አንተ ክበር፣ አንተ ከፍ ከፍ በል። አንተ ሁልጊዜ ታላቅ ነህ፣ ሁልጊዜ ኃያል ነህ፣ ሁልጊዜ እጹብና ድንቅ አምላክ ነህ። አንተን እጅግ አመሰግናለሁ አባዬ። ውድ አባታችን በዚህን ዘመን ጌታ ሆይ ችግር መከራ የበዛበት ዘመን ነው። ዘመኑ ጌታ ሆይ በውጥረት መርገብ ውስጥ ነው ያለው። የሰው ልጅ ጌታ ሆይ መዳረሻ አጥቷል፣ መግቢያ አጥቷል፣ በጭንቀት ውስጥ ነው፣ በንዳድ ውስጥ ነው፣ በሞት ውስጥ ነው። ያው አምላክ ሆይ አንተ ትጎበኛቸው ዘንድ እንለምናሃለን። አንተ ታያቸው ዘንድ እንለምናሃለን። አንተ ትዳስሳቸው ዘንድ እንለምናሃለን። እንደ ልማዲ ያ ዳስሶ የሚያድኑ እጆች ጌታ ሆይ ለታመሙ ወገኖቻችን እንዲደርሱ እነሆ ጌታ አምላክ ሆይ አንተ ባለፍክበት ሁሉ ጌታ ሆይ ፈውስ ነበረ። ያኔ 12 ዓመት ሙሉ ደም ይፈስባት የነበራት ሴት ጌታ ሆይ ከኋላ መጣ ልብስን በደካች ጊዜ ወዲያው እንደተፈወሰች እግዚአብሔር አምላክ ሆይ 38 ዓመት ሙሉ ታኝቶ እነሆ ሲታመም ነበረው በመጥመቂያ ገንዳ አጠገብ ድንገት ደርሰ እንደፈወስከው አልጋህን ተሸክመ ሄድ ስትል ብድግ ብሎ አልጋውን ተሸክሞ እንደሄደ ዛሬ ጋሽ ግርማን ወደ አንተ እናቀርባለን። እህት አስተር ነጋሪን፣ እህት አስተር ተበጀን፣ እህቴ አሁን የተናገረች የሁለቱም ሰዎች ስም በአንተ ፊት ቀድሞ የተመዘገቡ ናቸው። ለምን እንደሆን ለእኔ ስማቸው ቶሎ አይገባኝምና አንተ አዋቂ ነህ ጌታ ሆይ፣ በአንተ ፊት ቀድሞ ስለተመዘገቡ አንተ እንድትጎበኛቸው መልካም ፍቃድ ይሁን። እግዚአብሔር አምላክ ሆይ ሌሎችም የታመሙ አሉ። ሌሎችም ጌታ ሆይ በተለያየ በሽታ ውስጥ ያሉት አሉ። አንተ እንድትፈውሳቸውና እንድትጎበኛቸው እንለምናሃለን። እግዚአብሔር አምላክ ሆይ በስደት ዓለም ላይ በተለይ ስቃይ የሚያዩ ወገኖች፣ በዚህ ሀገር በስደት ላይ መጥቶ ስቃይ መከራ ያዩ ያሉት አሉ። በእስር ቤትም እንሆ ታጉሮ ያሉት አሉ። በሌላም ሀገር እንደዚሁ እየተሰቃዩ ያሉት አሉ። በሳውዲ አረቢያ ውስጥ ጌታ ሆይ 65 ሰው ለሞት ፍርድ የቀረበ የኢትዮጵያ ሕዝብ አለ እዛ። እግዚአብሔር አንተ ዳስሳቸው፣ አንተ እንድትደርስላቸው፣ አንተ እንድትጎበኛቸው መልካም ፍቃድ ይሁን። ስለ ጦርነት ጌታ ሆይ ይህ በትንቢት ቃል ያለ ቢሆንም ጌታ አምላክ ሆይ ሕዝቡ ጌታ ደሚ የሚጎዳው ጌታ ሆይ ምስኪኑ ደሃው ሕዝብ ነውና የነገሮቹ ሁኔታ ቶሎ እንዲፋጠንና ጌታ ሆይ ቶሎ ጌታ እነሆ ህዝብ እፎይ ብሎ የሚያርፍበት ዘመን ቶሎ እንዲፋጠን ጌታ ሆይ እንለምናሃለን። የሰማይ አምላክ እግዚአብሔር ሆይ ትንቢትን በመቃወም አይደለም ጌታ አምላኬ፣ ሊሆን ያለው የግድ ይሆናል። ነገር ግን ጌታ ሆይ በውስጡ የሚያልፉ ሰዎች አንተ ጠብቀህ ታሻግራቸው ዘንድ መልካም ፍቃድ ይሁን። የሰላም አምላክ እግዚአብሔር ሆይ እለምናሃለሁ ስለ ህፃናት፣ ስለ ታዳጊዎች፣ ስለ ወጣቶች ጌታ አምላክ፣ ስለ እናቶች፣ ስለ አባቶች፣ ስለ አቅመ ደካማዎች፣ ባልቴቶች፣ አረጋውያን እግዚአብሔር አምላክ ሆይ አንተ እንድትደግፋቸው፣ አንተ እንድትጎበኛቸው፣ አንተ እንድትከልላቸው የአንተ መልካም ፍቃድ ይሁን። ደግሞ ጸልያለሁ በሀገራችንም ጌታ ሆይ በአማራ ክልል ያለውን ጦርነት ጌታ ሰላምን አንተ እንድታወርድላቸው መልካም ፍቃድ ይሁን። በተፈጥሮ አደጋ ለሚያልቁ ህዝቦችና ጌታ ሆይ በተለያየ ሁኔታ ጌታ በሁኔታው ላይ ያሉ በችግር በመከራ በስቃይ ውስጥ ላሉት ሁሉ አንተ እንድትደርስላቸው ያንተ መልካም ፍቃድ ይሁን። የሰማይ አምላክ ስለምታደርገው ሁሉ እጅግ አመሰግናለሁ። አባቴና መድኃኒቴ ሆይ በእስር ቤት ላሉት ሁሉ ጌታ አንተ ድረስላቸው፣ መፈታትን አውጅላቸው። እግዚአብሔር ሆይ እስራት ባርነት ነውና ከባርነት ነጻ እንድታወጣቸው ያንተ መልካም ፍቃድ ይሁን። ሁሉም በሁሉ የሆንክ ሸዳይ አባት እጅግ አድርጌ ለምናለሁ። ስለ ቤተ ክርስቲያናችን ጸልያለሁ። የወንጌል ስራ ስርጭት ጌታ ሆይ የተስፋፋ ነው። እግዚአብሔር ተመስገን፣ ክብር ሁሉ ለአንተ ይሁን። በዛሬ ጊዜ ሁሉም እየሮጠ ነው ያለ፣ ሁሉም እየተጋ ነው ያለ። ጌታ መንፈስ ቅዱስ ሆይ ስራህን አንተ እንድታስፋፋ፣ አሁንም እንድትጨምር፣ እንድታሰፋ ያንተ መልካም ፍቃድ ይሁን። እብኔዘር እንድታደርገው ጌታ አምላኬ ሆይ እንለምናሃለን። ከፍ በል በላይ በሰማይ በዙፋን ላይ ለዘላለም ስለምትሰራው ስራ ሁሉ ተመስገን። ኃያል አምላክ እጅግ አመሰግናለሁ። ጌታዬና መድኃኒቴ ሆይ በጁላይ 5 ከጁላይ 1 ጀምሮ እስከ 5 ድረስ ለሚደረገው ኮንፈረንስ ምሽጋን እግዚአብሔር አምላክ ሆይ አንተ ቀድሜ እንድትገኝ፣ አንተ ህዝብህን እንድትመገብ፣ አንተ ህዝብህን ጌታ ሆይ እንድትባርክ፣ እንድትቀድስ፣ አንተ ለህዝብ ጌታ ሆይ ለሰማይ ቤት ጌታ እንድታዘጋጃቸው መንገዱን እግዚአብሔር አምላክ ሆይ ምርኮ እንድታበዛ ያንተ መልካም ፍቃድ ይሁን። ሁሉን የምችል አምላክ ለአንተ ያደራ ሰጥናልና ከፍ በል ለዘላለም። ክበር፣ ንገስ የኔ ጌታ። ሕያው አባት ሆይ ይህንን ቃልህን የመገብከን አምላክ ቃሊ በሕይወታችን ውስጥ ደግሞ ፍሬ እንዲያፈራ እንዲያድሰን እንዲለውጠን ለሰማይ ቤት እንዲያዘጋጀን ለሰማይ ቤት ገጣሚዎች እንዲያደርገን ያንተ መልካም ፍቃድ ይሁን። ቃሉን ይዛ የቀረበች እህታችንን እግዚአብሔር አምላክ ሆይ መቅሊቷን አንተ እንድታበዛላት ያንተ መልካም ፍቃድ ይሁን። ፕሮግራሙን ሁልጤ በማለዳ ተገኝታ የምትመራ እህታችን ባንቺውን እግዚአብሔር አምላክ ሆይ አንተ በበረከት እንድትጎበኝ መቅሊቷን አንተ እንድታበዛ ቤተሰቦቿን እሷንም አንተ እንድትባርክ መልካም ፍቃድ ይሁን። ደግሞ ጌታ ሆይ በዛሬ ዕለት በእግሮች ስር የተሰበሰቡ እነሆ እህቶቻችን፣ ወንድሞቻችን፣ እናት አባቶቻችን ሁሉ ጉባኤውን አንተ እንድትባርክ ጥያቄዎቻቸውን አንተ እንድትመልስላቸው አቤቱ እንቆቅልሾቻቸውን አንተ እንድትፈታላቸው ቋጠሯቸውን አንተ እንድትፈታላቸው ያንተ መልካም ፍቃድ ይሁን። ሁሉን የምችል አምላክ ያሰቡትን ያቀዱትን የወጠኑትን ውጥን ሁሉ አንተ እንድትፈታላቸው መልካም ፍቃድ ይሁን። ክብር ሁሉ በሰማይ በምድር ለአንተ ይሁን። እጅግ አመሰግናለሁ ስለሰማህን፣ ስለዳሰስከን፣ ስለጎበኘህን ክብር ምስጋና ለአንተ ይሁን። ተመስገን የኔ ጌታ። ከዚህ በመቀጠል ጌታ ሆይ ቀጥሎ ያለውን የቤተክርስቲያን ፕሮግራም 10:45 የሚጀምረውን አንተ ጌታ ሆይ ቀድሜ በስፍራው ተገኝተ እንድትረከብ ያንተ መልካም ፍቃድ እንለምናሃለን። አደራውን በእጅ ተረከብ፣ አትለየን። ይህን ቀን አደራ ለአንተ ሰጠን፣ ከኛ ጋር ዋል፣ አትለየን። ከኛ ከፍ በል ለዘላለም በሕያው ልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን፣
አሜን፣ አሜን። ጋሽ ከሳሁን አሜን። እግዚአብሔር ይመስገን። እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። እኛንም ጸሎት የሚፈልጉትን ወገኖቻችን ሁሉ እግዚአብሔር ጸጋ ዙፋን ፊት ይዘን ስለቀረብክ ተባረክ። እግዚአብሔር አንተንም ቤተሰብን ሁሉ እግዚአብሔር ይባርክ፣ በመገኘቱ ይጎብኛችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ማለዳ ፕሮግራማችንን እዚህ ላይ እንጨርሳለን። የቀኑ ፕሮግራም 10:45 ይጀምራል። ወደ ቤተ ክርስቲያን መሄድ ለማትችሉ በዛ ተገኝታችሁ እንድትካፈሉ እግዚአብሔር ጸጋ ከእናንተ ጋር ይሁን። እሺ፣ እንግዲህ እዚህ ጋር እንጨርሳለን። በያላችሁበት መልካም ሰንበት። ሰላም፣
አሜን።